ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ገናናው ስሙ የተጠበቀንና ያዳነን ኢየሱስ ክርስቶስ ለዘላለም የተመሰገነ ይሁን። ነው እግዚአብሔር አምላካችን በእያንዳንዷ ቀን እየተጠበቀን እየመራን ለዚህች ለተወደደች ምሽት ደግሞ በቅተናል። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። በእያላችሁበት ስፍራ ሆናችሁ ይህንን ዝግጅት ስትከታተሉ ሳለ የእግዚአብሔር መንፈስ በእውነት በቅንነት ወደ እያንዳንዳችን መጥቶ ታላቅን ነገር ያስተምረናል። ዛሬም ተከታታዩን የመጽሐፈ ኢያሱን ትምህርታችንን አብረን አንድ ላይ እንመለከታለን። እንግዲህ በማስቀደም በዚህ ዝማሬ የዕለቱን ዝግጅታችንን እንጀምራለን። ለዚህ ዝማሪ እግዚአብሔርን እናመሰግናለን። እንጸልይ ወገኖች። እግዚአብሔር አባታችንና አምላካችን ሆይ ያንዳንዱን ቀን እየመራህን ለዚህች ለስላበቃህን እጅግና መሰግናለን። በኑሯችን በሁለንተናችን እግዚአብሔር አምላክ ሆይ ያስከበርን ለመኖር እንድንችል ያንተ የአባትነት በጎ ፈቃድ ለኛ ጌታ ሆይ ይገለጥ ዘንድ ልጆችሽ ተነበዚህች ሰዓት ደግሞ ቀርበናልና በቀረብንበት በዚህ በራዲዮናችን ዙሪያ አንተ በረከትን እንድትሰጠን እግዚአብሔር አምላካችን ሆይ የምንሰማውን ቃልህን ደግሞ አድራጊዎች እንጂ እንዲሁ በከንቱ እግዚአብሔር አምላካችን ሆይ እየሰማን የምንዘነጋ በድንግዝግዝ የምንመላለስ አይነት ሰዎች እንዳንሆን እርዳን። አቤቱ መድኃኒታችን ሆይ በዚህች ሰዓት ኑሯችንን ቤተሰባችንን ያለንንም ንብረት ሁሉ ላንተ አሳልፈን እንሰጣለን። እኛነታችንንም ሳይቀር እግዚአብሔር ያሳልፈን ለራስህ ላንተ እንሰጣለን። ጌታ ሆይ ባርከን። እግዚአብሔር አባታችንና አምላካችን ሆይ በዚህች ሰዓት ልንሰማ የቀረብነውንም ቃልህን ጌታ ሆይ ባርክልን። ጊዜውንና ሰዓቱን ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል አሜን። ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከመጽሐፈ ኢያሱ ምዕራፍ 13 መጀመሪያ ላይ የተመለከትነው ኢያሱ ሕዝቡን ሁሉ ወደ እርሱ ጠርቶ እኔ አሁን ሸምግያለሁ፣ ሞቴም እየቀረበ ነው፣ ያ ከመሆኑ በፊት የመጨረሻውን የአባትነቴን ምክር ልስጣችሁ እያለ ሕዝቡን ሲያበረታታ መመልከታችን ትዝ ይለናል። ዛሬም ከዚያው በመነሳት አጣዩን ክፍል እናቀርብላችኋለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ኢያሱ ምዕራፍ 23 ከቁጥር 7 እስከ 8 ያለውን ስፍራ ተመልከቱ። መጽሐፈ ኢያሱ ምዕራፍ 23 ቁጥር 7 እና 8ን ተመልከቱ። ኢያሱም እንዲህ አላቸው፣ ስለዚህም በሙሴ ሕግ የተጻፈውን ሁሉ ለመጠበቅ ለማድረግ በጣም በርቱ፣ ከርሱም ወደ ቀኝም ወደ ግራም ፈቀቃት በሉ ማለቱን እናስታውሳለን። አሁን ኢያሱ እየነገራቸው ያለው ቀደም ብሎ ሙሴ ለሕዝቡ ነግሯቸው የነበረውን ሐሳብ ነው። እስቲ ቁጥር 7 እና 8ን እንመልከት። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ ያማልክቶቻቸውንም ስም አትጥሩ፣ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ ይላቸዋል። ዮርዳኖስን ከተሻገሩ በኋላ ሊገጥማቸው የሚችል አደጋ፣ በማያውቁት ምድር ከጠላት ጋር መዋጋት፣ ስለ ወደፊቱ እርግጠኛ ለመሆንና ከያቅጣጫው የሚደርስባቸውን ፍርሃት እስራኤላውያንን ይበልጥ ወደ እግዚአብሔር እንዲጠጉ አድርጓቸዋል። አሁን ግን ወገኖቼ ወደ ረፍት ገብተዋል። ሁሉም ነገር ተርፏቸዋል፣ በልጽገዋል። ስለዚህም እግዚአብሔርን ችላ ማለት እንዳይጀምሩ ኢያሱ ስጋት አድሮበታል። ይህ የሰው ልጅ ባህሪ ነው። ዛሬም ቢሆን አልተለወጠም። በሰው ልጅ ሊደርስ የሚችለው ትልቁ ፈተና በችግርና በመከራ ጊዜ የሚደርስበት ፈተና ሳይሆን በጥጋብና በብልጽግና ወቅት የሚደርስበት ፈተና ነው የሚያይለው። ለዚህም ነው ኢያሱ እግዚአብሔር አስደናቂ ነገሮችን አድርጎላችኋል፣ ስለዚህ ለርሱ ታዘዙ፣ ከርሱ ጋር ተጣበቁ፣ ይህን ካደረጋችሁ እግዚአብሔር አብዝቶ ይባርካችኋል በማለት የሚያስጠነቅቃቸው። ፊታቸውን ከእግዚአብሔር ከመለሱ ደግሞ ውጤቱ ምን እንደሚሆን ያስጠነቅቃቸዋል። አሁን አለፍ ብለን ከመጽሐፈ ኢያሱ ምዕራፍ 23 ከቁጥር 11 እስከ 13 ያለውን ስፍራ እንመለከታለን። ኢያሱ ምዕራፍ 23 ከቁጥር 11 እስከ 13 ያለውን ስፍራ ይመለከቷል። አምላካችሁ እግዚአብሔርን ትወዱ ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ፣ ከእነርሱም ጋር ብትጋቡ፣ እናንተም ወደ እነርሱ እነርሱም ወደ እናንተ ብትደራረሱ፣ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ በጎናችሁም መግረፊያ በዓይናችሁም እሾህ ይሆኑባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲያ እነዚህን አሕዛብ ከፊታችሁ እንዳሳደዳቸው ፈጽማችሁ ወቁ እያለ ይመክራቸዋል። የእግዚአብሔር ቁጣ ወገኖቼ በእነርሱ ላይ እንደሚወርድ ሲናገር ደግሞ እንዲህ አለ፣ አምላካችሁ እግዚአብሔር የተናገረው መልካም ነገር ሁሉ እንደ ደረሰባችሁ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እናንተን እስኪያጠፋችሁ ድረስ እግዚአብሔር እንዲሁ ክፉን ነገር ሁሉ ያመጣባችኋል። አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ፣ ሄዳችሁም ሌሎችን አማልክት ስታመልኩ፣ ስትሰግዱላቸው፣ በዚያ ጊዜ የእግዚአብሔር ቁጣ ይነድባችኋል፣ ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ ይላችኋል። ኢያሱ ምዕራፍ 23 ከቁጥር 15 እስከ 16 ያለውን ስፍራ ልብ ይሏል። ኢያሱ ምዕራፍ 23 ቁጥር 15 እና 16ን ተመልከቱ። ወገኖቼ አባባሉ ከማስጠንቀቂያ አልፎ ወደፊት ስለሚሆነው ነገር የተነገረ ትንቢት ነበር። ሁላችንም እንደምናውቀው ይህ ትንቢት በአሁኑ ጊዜ በታሪክነቱ የምንዘክረው ሆኗል። ከምዕራፍ 24 እንደምንመለከተው ደግሞ ኢያሱ እንደገና የእስራኤልን ልጆች ሰብስቧቸዋል። ሕዝቡም በአዲስ መልክ ራሳቸውን ለእግዚአብሔር ሰጥተዋል። ታሪክን ከእግዚአብሔር እይታ አንጻር እንዲመለከቱና ምን ያህል እግዚአብሔር ለእነርሱ ለጋስ እንደ ነበር ያሳስባቸዋል። እንዲህ ይላል ኢያሱ ምዕራፍ 24 ቁጥር 2ን ተመልከቱ። ኢያሱ ምዕራፍ 24 ቁጥር 2ን ተመልከቱ። ኢያሱም ለሕዝቡ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላቸዋል። ምንም እንኳ ጥርጣሬው ቢኖርንም ይህ በፍጹም የማናውቀውን ነገር ነው እየገለጸልን ያለው። እግዚአብሔር አብርሃምን ከከለዳውያን ኡር ሲጠራው ከጣዖት አምልኮ አገር እንዲወጣ ነበር የጠራው። ከዚህ እንደምንረዳው የአብርሃም አባት ታራ ጣዖት አምላኪ ነበር። እዚህ ላይ አንድ ጥያቄ መነሳቱ አይቀርም። እግዚአብሔር አብርሃምን የጠራውና ከርሱ ታላቅ ሕዝብ እንዲወጣ የመረጠው ለምንድን ነው? እስቲ ለዚህ መሰረት የሆነውን ነገር ከዚህ ዝማሬ በኋላ አብረን እንመለከታለን።
ላደረክልኝ መካፍ ነው ያኔ ጌታኔስ ምንድነው? ምስጋና ክብር ወዳሴን እንካተ ከመልከ ነፍሴ። ላደረክልኝ መካፍ ነው ያኔ ጌታኔስ ምንድነው? ምስጋና ክብር ወዳሴን እንካተ ከመልከ ነፍሴ። የፈራ ክረምታቻ እንዴት አሽዳረከው? ጎልያድን መጥተህ ከእግሬ ስር ጣልከው። አንተ አይደለህም ወይ ክቡር መድኃኒቴ? ምስጋናን ተቀበል ከዚህ ካንደበቴ። ላደረክልኝ መካፍ ነው የረጌታኔስ ምንድነው? ጋና ከበር ወዳሴ እንካተ ከበር 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 ሰፍራ መሰመዋረደ ባሰራ ወንጀል በመስቀል መሞት ይሄ ሁሉ ስቃይ እኔ ለማዳን ነው። ላደረክልኝ መካፍ ነው ያኔ ጌታኔስ ምንድነው? ምስጋና ክብር ወዳሴን እንካተ ከበል ከነፍሴ። እኔ የምካፍል አንዳች አላገኘም፣ ለውለታ ምላሽ መሰደ የለኝ ገረን ካተከበል ወዳተከ እኔ ሰምር ካፍከብ ይበል ታላቁ ነደኔ። ላደረክልኝ መካፍለው ያኔ ጌታኔስ ምንድነው? ምስጋና ክብር ወዳሴን እንካተከበል ከነፍሴ። ላደረክልኝ መካፍ ነው ያኔ ጌታኔስ ምንድነው? ምስጋና ክብር ወዳሴን እንካተ ከበል ከነፍሴ። ላደረክልኝ መካፍ ነው ያኔ ጌታኔስ ምንድነው? ምስጋና ክብር ወዳሴን እንካተ ከበል ከነፍሴ። ምስጋና ክብር
እግዚአብሔር ስለዚህ ዝማሬ እየተመሰገነ እውነት እግዚአብሔር በእለት ኑሯችንና በዘመናችን ሁሉ ለሚያደርግልን ነገር የምንከፍለው ነገር የለም። ምስጋናን እግዚአብሔር አይጠላም። ወዳጆቼ እግዚአብሔር እየተመሰገነ ይሁን። እሱ የከናፍርቶቻችንን ፍሬዎች ሁሉ ይቀበላል። እግዚአብሔር ማመስገን ለትለት ለክርስቲያን በጎ ነገር ነው። እግዚአብሔር ይመስገን። እንግዲህ አድማጮች ቀደም ብለን ያቀረብነው ጥያቄ ነበር፣ እግዚአብሔር አብርሃምን የጠራውና ከርሱ ታላቅ ሕዝብ እንዲወጣ የመረጠው ለምንድነው የሚል ነበር። አስተዋላችሁ? እግዚአብሔር አብርሃምን የጠራውና ከርሱ ታላቅ ሕዝብ እንዲወጣ የመረጠው ለምንድነው የሚለው ጥያቄ ቀርቦ ነበር። ከባቢሎን ግንብ መገንባት በኋላ የሰው ልጅ ከእግዚአብሔር ራቀ። የአብርሃም አባት ታራ እንኳ እግዚአብሔርን አያመልክም ነበር። እግዚአብሔር ቋንቋቸውን ከደበላለቀው በኋላም ሰዎች ስለ ሕያውና እውነተኛው አምላክ ያላቸውን ግንዛቤ ይዘው በያቅጣጫው ተበታተኑ። ምንም እንኳ ባያመልኩትም አረማውያን እንኳ ቢሆኑ ስለ ሕያውና እውነተኛው አምላክ ትክክለኛ ግንዛቤ ሊኖራቸው የቻለውም በዚሁ ምክንያት ነው። ከባቢሎን ግንብ በኋላ የሰው ልጅ በውድቀቱ ዘቀጠ። ይህን ሲያይ እግዚአብሔር ከባህሪውና ከማንነቱ በሚስማማ ሁኔታ ምን የሚያደርገው ነገር ይኖራል? በሰው ልጅ ላይ ሊፈርድ ይችላል። ሰውንም ከዚህ ምድር ማስወገድ ይችላል። ቢፈልግ ኖሮ ማንኛውንም ኃጢአትና መተላለፍ ማስወገድ ይችል ነበር። እርሱ ግን እንደዚያ ማድረግን አልፈለገም። እግዚአብሔር ሰውን ጨርሶ ከማጥፋት ይልቅ ሰውን ማዳንን መረጠ። ይህንንም በአንድ ሰው ጀመረ። የዚያ ሰው ስም አብርሃም ይባላል። ምናልባትም አብርሃም ያውና እውነተኛውን አምላክ ለማወቅ ከልቡ ሳይመኝ አልቀረም። እግዚአብሔር በጠራው ጊዜ ቤተሰቦቹን ሁሉ ትቶ ከኡር ከተማ እንዲወጣ ነገረው። ታራ ማለትም አባቱ ጣዖት አምላኪ ነበር። እግዚአብሔር አብርሃምን ብቻውን ሊያገኘው ይፈልጋል። ለመሲሁ መገኘት ምክንያቱ የሚሆን ሕዝብን ከእርሱ ማስገኘት ፈልጓል። ወገኖቼ የእግዚአብሔርን ሥራ ዝም ብለን ዘወትር ብናሰላስለው በሕይወታችንና በዘመናችን ሁሉ የሚያከናውነው ነገር ልዩ ነው፣ ድንቅ ነው። እግዚአብሔር ይመስገን።
ያንተን ሥራ ስላየሁኝ በገዛልህ ወዳለሁኝ በእኔ አይምሮ አትወሰንም ድንቅ ነህ ዘላለም። ማንም የለም ልዩ ነህ ዘላለም እንዳንተ ማንም የለም። ጆሮህን ወደ እኔ አዘንብለዋል ለጭንቀቴ ሁሉ መፍትሄ ሆነሃል። ታዲያ ለዩና ዘላለም እንዳንተ ማንም የለ
እግዚአብሔር ስለዚህ ዝማሬ አብዝቶ የተመሰገነ በዝማሬውም ያገለገሉንን ሙትና ዳዊትን እግዚአብሔር በኑሯቸውና ባገልግሎታቸው አብዝቶ ይባርካቸው። እግዚአብሔር ወዳጆቼ በኔና በእናንተ አይምሮ ፈጽሞ አይገመትም። ጌታችን እኔና እናንተን ኃጢአተኞቹን ለማዳን ሲፈልግ ከጣዖት አምላኪ ቤተሰብ አብርሃምን ጠራ፣ ከሱም ደግሞ መሲሁ እንዲገኝ አደረገ። ታዲያ ስራው አያስገርምምን? ዛሬም በኔና በእናንተ በደካሞቹ እግዚአብሔር ይጠቀማል። መድኃኒት አድርጎ ወዳልዳኑት አዛብ ሁሉ ይልከናል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሚፈልገውን ሕዝብ ያበጀው በግብጽ ባርነት እሳት ወላፈን ውስጥ ነበር። እኔና እናንተን እግዚአብሔር ሊያበጀንና ሊሰራን ከፈለገም በእሳት ወላፈን ውስጥ ያሳልፈናል። እስቲ ኢያሱ ምዕራፍ 24 ከቁጥር 5 እስከ 7 ያለውን ደሞ እንመልከት። ሙሴንና አሮንን ላኩ፣ በመካከላቸውም እንዳደረገው ግብጽን ቀሰብኩ፣ ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብጽ አወጣኋቸው፣ ወደ ባሕሩም ደረሳችሁ። ግብጻውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባሕር ድረስ አባረሯቸው። ወደ እግዚአብሔርም በጮሁ ጊዜ በእናንተና በግብጻውያን መካከል ጨለማ አደረገ፣ ባሕሩንም መለሰባቸው አሰጠማቸውም። ዐይኖቻችሁም በግብጽ ያደረግሁትን አየ፣ በምድረ በዳም ብዙ ጊዜ ተቀመጣችሁ ይላል። እግዚአብሔር ወዳጆቼ በየጊዜው ስላደረገላቸው ጥበቃ ያሳስባቸዋል። በጦር ሜዳ ከገጠሟቸው አረማውያን አጸናቸው፣ ታደጋቸው። ሊረግማቸው ከመከረው ከበላአምም አዳናቸው። በጠላቶቻቸው ላይ ድልን ሰጥቶ ዮርዳኖስን አሻገራቸው፣ ምድራቸውንም አሳልፎ ሰጣቸው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬም ቢሆን ወዳጆቼ ጌታችንና አምላካችን እኔና እናንተን በወደረኞቻችን ፊት ከፍ ከፍ ያደርገናል። በጠላቶቻችን ላይ እንድንጫማ እግዚአብሔር አምላካችን ብርቱ ሰልፍን ያደርጋል፣ በፊት ለፊታችን ያልፋል። መታመንና እርሱን መታዘዝ እጅግ ለኛ አስፈላጊ ነው። እንግዲህ ተከበራችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። በሚቀጥለው ክፍለ ጊዜ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላሙን
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።